ayala munarra ho pesin taratan ma naga hasu nubula nagayen ansoro ala fete sigan ta fana marati tan the voice of america
you ya america dims radio tabya naw በ19ና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን እንደምን አመሻችሁ የተከበራችሁ አድማጮች። ቅዳሜ ህዳር 26 2013 ዓመተ ምህረት ፕሮግራማችንን ካለም ዙሪያ በተጠናቀሩ የለቱ ዜናዎች ይሆናል የምንከፍተው። በማስከተል በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮሩ ቅንብሮች ይደመጣሉ። አንደኛው በዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ በኢትዮጵያ ወቅታዊ ጉዳይ ዙሪያ የተሰማውን የምስክርነት ቃል በተመለከተ የባለሙያ አስተያየት ያካተተ ዘገባ አቀናብረናል።
A series of missed opportunities in the last 2.5 years
ባለፉት 2 አመታት ተኩል ያመለጡ ተከታታይ እድሎች ጥልቅ ከሆነ አምባገነናዊ አመራሩ ለመላቀቅ ያልቻለው የገዢው ፓርቲ ተቋም ለውጦችን ተግባራዊ ለማድረግ ማንገራገሩ ወነተኛና ሁሉን አቀፍ የሆነ የፖለቲካ ሂደት መንገድ ላይ የተደነቀሩ ያልተነቀለው ስርጉጦች ተስፋ የተጣለበት ዲሞክራሲን የማስፈን ሙከራ መስመሩን እንዲሰጥ አድርገውታል።
የፍሪደም ሃውስ ከፍተኛ ባለሙያው ዮሴፍ ባድዋዛዋ ናቸው።
ኢትዮጵያ ያሁን ያለው የፖለቲካ ቀውስ እዚህ ቅርቃር ውስጥ እንዲገባ ምን አይነት ሂደቶች ውስጥ ያለፈው ማን ነው ያንበሳውን ድርሻ የሚወስደው ለምን እዚህ ደረጃ ደረሰ የሚለውን በተመለከተ ግን ምንም የተይዛገሩት ነገር የለም። በዚህም ነው ትክክለኛ ምስክር ነው ያሉት እንደምለው
በሃምሊን ዩኒቨርሲቲ የኮሙኒኬሽንስ እና የጋዜጠኝነት ትምህርት ክፍል ረዳት ዳይሬክተር ዶክተር እንዳልካቸው ጫላ ናቸው። ከዜና ቀጥሎ በሚቀርበው ዘገባ ይዘናቸዋል። ባይ መጪ የሀገር እጣ ዙሪያ የሚያተኩረው ተከታታይ ዝግጅትም ለዛሬ ያቀናብረው ውይይት ይኖረናል። አብራችሁ እንድታመሹ እንጋብዛችኋለን። አስተናጋጃችሁ ቆንጅ ታየ ነኝ። ንጉሶ ታምሬ ፕሮግራማችንን ይመራል። አሁን ወደ ዓለም ዜና እናልፋለን።
ማጣራት አይደረግም እስካሁን ድረስ የነበሩትም ሂደቶች አልተጣሩም ያሏቸው ነገሮች አሉ። በተጨማሪም ደግሞ በክልሎች አካባቢ የታጣቂዎች መኖር ሁሉም ክልል የራሱ ልዩ ኃይል መኖሩ እንደዚህ ብለው የጠቀሷቸው ነገሮች አሉና የትኛው ነው በርሶ በኩል ይሄንን የኢትዮጵያን ሁኔታ አገናዘበ አይደለም ያስባሉት?
አጠቃላይ ግምገማዬ ነው እንጂ ስፔሲፊካሊ የነሱ ማማባቸው ነጥቦች አንስተዋል። ለምሳሌ ታጣቂ ቡድኖች ህጋዊም ያልሆኑ በየክልሉ በብሔረሰብ ቅርጽ የተደራጁ ታጣቂ ኃይሎችን ተመለከተ የተናገሩት ነገር ትክክል ነው ብዬ አስባለሁ። ከዛም ባሻገር ውይይትና ክፍት የኢትዮጵያ የዲሞክራሲያዊ ሂደት በተመለከተ ያነሳሷቸውን ነገሮች ትክክል ናቸው ብዬ አስባለሁ። ግን ከዛ ባሻገር ግን ኢትዮጵያ ያሁን ያለው የፖለቲካ ቀውስ እዚህ ቅርቃር ውስጥ እንዲገባ ምን አይነት ሂደቶች ውስጥ ያለፈው ማን ነው የአንበሳውን ድርሻ የሚወስደው ለምን እዚህ ደረጃ ደረስን የሚለውን በተመለከተ ግን ምንም የተናገሩት ነገር የለም። በዚህም ነው ትክክለኛ ምስክር ነው ብያን ውስጥ የምንለው። ምክንያቱም ኢትዮጵያ ውስጥ አሁን በጣም ትልቁና ዋናው ችግር ኦፍኮርስ 27 እና 28 ዓመት ኢትዮጵያ ውስጥ የአምባገነንነት ስርዓት ነበረ። በዛ ውስጥ የተለማመደው መንግስት የተለማመደው ችግር አለ። ግን ከዛ በፊት ቀደም ብሎ መንግስትን ስልጣን ላይ የነበሩ ሰዎች ለምሳሌ የኢትዮጵያ ሴኩሪቲ ሴክተሩ እንዴት ነበር ሲቆጣጠሩት የነበረው ወይም ደግሞ የደህንነት መዋቅሩ የሚሊተሪው መዋቅር እንዴት ነበር ሲቆጣጠሩት የነበረው? በዳታ የተደገፈ መረጃ አለ፣ መንግስት ያወጣው አለ። የመንግስትን እንኳን ቬሪፋይ ማድረግ ቢፈልግ ቬሪፋይ ማድረግ ይቻላል፣ ኤቪደንስም አለ። ይሄ አሁን ችግሩ ከፖለቲካ ችግር አልፎ ወደ የጸጥታ ችግር ደረጃ እንዲደርስ ምን አይነት አስተዋጽኦ አለው የሚለውን ያልዳሰሰ ችግር፣ ይሄ መዋቅራዊ ችግር ነው፣ መሰረታዊ ችግር ነው። ይህንን ያልዳሰሰ ምስክርነት ሙሉ ምስክርነት ነው ብዬ ለመውሰድ ይከብደኛል። በዛ የተነሳ ነው አንዱ ችግር ብዬ ያነሳሁት ማለት ነው። እና እነኚህ መሰረታዊ ችግሮች መነሳት አለባቸው። ከዛ ባሻገር ደግሞ የኢትዮጵያ የህግ ችግሮች አሉ። ኢትዮጵያ ውስጥ እኛና እናንተ የሚል ትርክ በሰፊው የተንሰራፋበት ሀገር ነው። በብሔር መደራጀት፣ በብሔር ማሰብ ከቢዝነስ ተቋም ጀምሮ እስከ ሴኩሪቲ ወይም የደህንነት መዋቅር በብሔር የተደራጀ ሀገር ነው። እና ያ ክፍፍሉ በጣም ስር እንዲሰጥ፣ ሰው እርስ በርስ እንዲጠራጠር መሰረታዊ የመዋቅር ስራ የሰራ አደረጃጀት ነው ያሉ ኢትዮጵያ ውስጥ። እና ያንን እነኛ መሰረታዊ ችግሮች ሳናነሳ ስለ ሰብአዊ መብት መከበር ብናወራ እንደው ዝም ብለ ሰርፌሱ ላይ መዋጠት ያህል አይነት ችግር ነው ብዬ ነው የምገምተው። ለዚህ ነው ምስክርነቱ ሙሉ አይደለም። መሰረታዊ የሆኑ ኢትዮጵያዊ ችግሮችን አንኳር ነገሮችን አላነሳም አልዳሰሰም ብዬ የሚወስደው ለዛ ነው።
ጸዳለ ለማ የአዲስ ስታንዳርድ ኦንላይን መጽሔት ዋና አዘጋጅ ናት። ኢትዮጵያ ውስጥ ባለፉት 2 ዓመታት ተከስተዋል ያለቻቸውን የመብት ጥሰቶች በተመለከተ ምስክርነቷን ስትሰጥ
The source of the last 30 days military conflict in Tigray is fundamentally political. And as such, inseparable from the cascade of other political crises that
በተለይ ባለፉት 30 ቀናት በትግራይ ክልል የተከሰተው ወታደራዊ ግጭት ምንጩ ፖለቲካ ነው ብላለች። ግጭቱ የሶስት ዋና ዋና የፖለቲካ ውድቀቶች ድምር ውጤት መሆኑን እንዳነሳችው ጸዳለ የፖለቲካ ስልጣኑን በበላይነት ተቆጣጥሮት የነበረው ገዢው ፓርቲ ኢህአዴግ መፈረካከስ፣ በኢትዮጵያ የተከፈተው የፖለቲካ ምህዳር በተገቢው መንገድ አለመያዙና ሁሉንም ወገን ሊያስማማ የሚችል የሽግግር ፍኖተ ካርታ ማዘጋጀትን ታላሚ ያደረገ ሁሉንም ወገን ያቀፈ ፖለቲካዊ ውይይት አለመካሄዱን ለችግሩ እንደ ምክንያትነት አንስታለች። በኮቪድ-19 ምክንያት የተራዘመው ምርጫም ያጎደለው ብዙ ነው ብላለች። ዶክተር እንዳልካቸው ጫላ ደግሞ ሁሉም ችግር ፖለቲካዊ ነው ብለው አያምኑም።
ወይዘሮ ጸዳለ ለማ የአዲስ ስታንዳርድ ዋና አዘጋጅ እሳቸው የሚሰጡትን ምስክርነት አይቻለሁ። የእሳቸውን ምስክርነት በእኔ በኩል ጥሩ ነው ምስክርነት መስጠቱ። ችግሩ ሙሉ በሙሉ ፖለቲካዊ ነው ብለው ነው የሚጀምሩት። የኢትዮጵያ አሁን ያለው ችግሩ ፖለቲካዊ ነው፣ መፍትሄው ፖለቲካዊ ነው ይላል። ኦፍኮርስ ፖለቲካዊ ነው ችግሩ፣ የፖለቲካ ችግር ነው። ግን ስር የሰደደ መሰረታዊ የመዋቅር ችግሮችን አላነሳም። ፖለቲካዊ መፍትሄ ነው የሚባለው ምን ማለት ነው? በውይይት ብቻ የሚፈታ ነው? ኢትዮጵያ ውስጥ በነበረው አገዛዝ መሰረታዊ የሆኑ የፖለቲካ መዋቅሮች የተዘረጉበት መንገድ ፍትሐዊ አልነበሩም። በጣም ሰፊ የተንሰራፋ ኮራፕሽን ወይም ሙስና ነበረ። ከዛም ባሻገር ቅድም የጠቀስኩት አለ ኢትዮጵያ ውስጥ ያለው የሚሊተሪና የኢንቴሊጀንስ አወቃቀር ከአንድ አካባቢ በተወጣጡ ሰዎች ቁጥጥር ነበረ። ያም በሌሎች ኢትዮጵያውያን ዘንድ የፈጠረው ግሪቪያንስ ወይም ደግሞ ንዴት አለ። እነኚህ መሰረታዊ የኢትዮጵያ ችግሮች ሳንፈታ ተጠያቂነትን ሳናሰፍን ይሄ ሁሉ ችግር በአንድ ቡድንና የአንድ ሰው ችግር ነው ብሎ ምስክርነት መስጠት ሙሉ ነው ብዬ አላምንም። ምክንያቱም አንደኛ የዚህ ሁሉ ሌጋሲው አሁን የገባንበት ውጥንቅጥ ራሱ ሌጋሲው የዚሁ ስርዓት ሌጋሲ ነው ብዬ ነው ማምነው፣ የዚሁ ስርዓት ውጤት ነው ብዬ ነው ማምነው። ይህንን በቅጡ ካላስረዳ አንድ ምስክርነት ሙሉ ምስክርነት ነው ብዬ ለማመን ይከብደኛል። ምክንያቱም አሁን ያለነው እርስ በርስ መጠራጠሩ፣ አሁን ያለው የደህንነት ችግር፣ ሰው ከተማ ውስጥ እየፈራ የሚሄድበት ሁኔታ፣ ትግራይ ክልልም ላይ ያለው የሴኪሪቲ ችግር የሚመነጨው የዚሁ ስርዓት ሌጋሲ ነው ብዬ ነው ማስበው። ይሄው ስርዓት የገነባው የገነገነ ስር የሰደደ ችግር ነው እና ምስክርነት ሲሰጥ እነኚህን አንኳር ጉዳዮች ካልዳሰሰ አሁንም ዝም ብሎ ከላይ ዳር ዳሩን የመጓጨር አይነት ምስክርነት ነው ሙሉ ነው ብዬ አላምንም። በዛ ነው ከምስክርነቶቹ ከሁለቱ ምስክርነቶች ጋር ችግሬ ይሄ ነው። ኦፍኮርስ ሀፍ ወይም ደግሞ ግማሹን አብራርተውታል፣ ግን ዘለግ ያለ ስር የሰደደ የኢትዮጵያን ችግር በመሰረታዊ ሁኔታ ለማስረዳት የሞከረ ምስክርነት ነው ብዬ አላስብም።
የአዲስ ስታንዳርዱ አጸዳለ የእነዚህ ፖለቲካዊ ቀውሶች መግፋት ላለፉት ሁለት ዓመታት በአገሪቱ ከፍተኛ ቀውሶች ማስከተሉን፣ የድምፃዊ ሀጫሉ ሁንዴስ መገደል፣ የፖለቲካ ፓርቲ መሪዎችን መታሰር ከጠቀሰች በኋላ በምክረ ሀሳብ አስተያየቷ ላይ ባስተላለፈችው መልእክት በአጠቃላይ ወደፊት ለመራመድ ደግሞ ገለልተኛ የሆነ አጣሪ ቡድን ያስፈልጋል ብላለች።
For independent and transparent investigations from all corners around the world.
አፍና ጫፍ ይዞ በተካረረ ማህበረሰብ ውስጥ ነጻና ግልጽ የሆነ ምርመራ ለማካሄድ የሚችለው በተባበሩት መንግስታት ድርጅት ኃላፊነት ተሰጥቶት የሚቋቋም ቡድን ብቻ ነው ብያምናለሁ። በመንግስታቱ ድርጅት ስልጣን ከሚሰጠው አጣሪ ቡድን ውጪ እጅጉን የተከፋፈለው የኢትዮጵያ ማህበረሰብ የኢትዮጵያ ሰብአዊ መብት ኮሚሽንንና ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናልን ጨምሮ ይህን በጣም አስፈላጊ ተግባር እንዲያከናውን በሌላ ማንኛውም ተቋም ላይ እምነት የለውም።
ዶክተር እንዳልካቸው ጫላ በዚህ ላይ የሚሉት አላቸው።
ያው ኢትዮጵያ ደሃ ሀገር ከመሆኑ የተነሳ አቅም ስለሌለን ይሄ የሞራል አፐር ግራውንድ የመውሰድ በተለይ ደግሞ ያደጉ ሀገራት ዜጎች ወይም ያደጉ ሀገራት ተቋማት እንዲህ አድርጉ፣ በዚህ ውጡ፣ በዚህ ውረዱ የሚሉ አይነት አስተያየቶች አሉ። ገለልተኝነት ከዛ ይመነጫል። እሱ ትክክል ነው ብዬ አላስብም። እሱ የራሱ ክሪቲክ አለኝ በሱ። ይሄ መንግስትም ቢሆን ከዚህ በፊት የነበረው መንግስትም ቢሆን በሌሎች አፍሪካ ሀገራትም ቢሆን መንግስት አቅም ከሌለ የአደጉት ሀገራት ተቋማት እንደፈለጉ በፈለጉት አቅጣጫ እንዲሄድ የማድረግ አዝማሚያ አላቸው እና እነኚህ ነገሮች ከዛ የሚመነጩ ናቸው ገለልተኝነት። ሁለተኛ ኢትዮጵያ ውስጥ ራሱ እርስ በርስ አለመተማመናችን፣ የነበረው የፖለቲካ ሂደት በጣም የተዛባ ከመሆኑ የተነሳ ገለልተኛ ተቋማትን ራሳችን ማቋቋም እንደማንችል የሚያስብ ነው እሳቤው። ራሱ በጣም ያበሳጨኛል። ምክንያቱም ትክክል አይደለም። ኢትዮጵያውያን እርስ በርስ ተማምነን ገለልተኛ የሆነ ተቋም አቋቁመን ገለልተኛ የሆነ ሂደት የስራ ሂደት መፍጠር እንችላለን ብዬ አምናለሁ። ግን ደግሞ ይሄ ስላለ የፖለቲካ ሂደቱ አለ፣ ይህም ስርዓቱ የፈጠረው አንዱ ሌጋሲ ይሄ ስለሆነ ችግር አለ ማለት ነው። ግን በተለይ ወይዘሮ ጸዳለ የጠቀሷቸው ተቋማት ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ኮሚሽን የሚባሉ የሰብአዊ መብት ድርጅቶች አንዱ ኢትዮጵያዊ ነው፣ ሁለቱ የአውሮፓና የአሜሪካ ድርጅቶች ናቸው። እነሱ ገለልተኛ አይደሉም። እነሱ ገለልተኛ ስላልሆኑ ሌላ ገለልተኛ የዩናይትድ ኔሽን አካል ይቋቋምና ያጣራ የሚል ሪኮሜንዴሽን ሰጥተዋል። አሁን ያ ለእኔ ትክክል አይደለም። ምክንያቱም
ታማኝ ገለልተኛ አይደሉም ሳይሆን ሰዎች አያምኗቸውም ካለው ውጥረት የተነሳ
ያ እምነት አይጣልባቸውም። የፖለቲካ ሂደቱን በጣም የተወጣጠረ ስለሆነ ነው። እሱ ክሪቲኩ ትክክል ሊሆን ይችላል። ፖለቲካ ሂደቱ በጣም በተወጠረበት ሁኔታ ውስጥ ሆኖ ግን ደግሞ ከዚህ በፊት ኢትዮጵያ ውስጥ ብቻ አይደለም እንደዚህ አይነት ነገሮች ያጋጠሙት፣ ሌሎች ሀገራት ላይ ከዚህ በፊት ቱኒዚያ ላይ፣ ባህሬን ላይ ከአምስት ከስድስት ዓመት በፊት ሳውዝ አፍሪካ ላይ ነጻ ታማኝና ገለልተኛ የሆነ አጣሪ ኮሚሽኖች ተቋቁመው ምንድን የተፈጠረው፣ ማን ምንድን ያደረገው፣ ለምንድን ነው የሆነው፣ እዚህ ደረጃ የደረሰበት ምክንያት ምንድን ነው የሚለው ያጣሩ አካላት የተቋቋሙበት ሁኔታዎች አሉ። ግን ደግሞ ኢትዮጵያ ውስጥ የተጀመሩ ስራዎችም አሉ። አሁን ሂውማን ራይትስ ኮሚሽን የሚባለው በአቶ ዳንኤል የሚመራው የኢትዮጵያ ሰብአዊ መብት ኮሚሽን የሞካከራቸው የጀማመራቸው ነገሮች አሉ። ኦፍኮርስ ተጽዕኖዎች ሊኖሩበት ይችላል። ግን ሪሰርቸሮች ወይም ደግሞ ዳታ የሚሰበስቡ ሰዎችን ወደ ስፍራው ልኮ አይቶ አጣርቶ ሰዎችን ኢንተርቪው አድርጎ የሰራቸው ስራዎች አሉ። በዚህ በማይሳደራ ላይ በተፈጠሩ ነገር ብቻ ሳይሆን ከዛ በፊት ኢትዮጵያ ውስጥ በተከተሉ ግጭቶች ማለት ነው ሄዶ አጣርተው ማነው ግጭቱን የፈጸመው? ምናልባት የግጭቱ አስተባባሪዎች፣ ስፖንሰር አድራጊዎች ምናምን የሚለው ውስጥ መግባት አይችሉም። ግን ግጭቱ ሲፈጠር ሰዎች ሲገደሉ የተገደሉት በማን ነው፣ በምን ሁኔታ ነው የተገደሉት የሚለውን አትሊስት ቤዚክ ፋክቶችን ማጣራት ይችላሉ። ይሄ ለዚህ ገለልተኛ አካል ያስፈልጋል። ትክክል ነው፣ ተአማኒ የሆነ ያስፈልጋል። ግን ሌላ ዩኤን ማንዴትድ የሆነ ሲባል ኢትዮጵያውያን ካልሆኑ ኢትዮጵያውያን ባህሉን፣ ቋንቋውን፣ ሁኔታውን የሚያውቁ የፖለቲካ አሻጥሩን የሚገነዘቡ በተወሰነ መልኩ ኒውትራሊቲ ያላቸው ታማኝነታቸው ለእውነትና ለእውነት ብቻ የሆኑ ኢትዮጵያውያን አሉ። ስለዚህ ኢትዮጵያውያን አይታመኑም፣ ሁሉም ባያዝ ናቸው፣ ለፋክት ወይም ለእውነታ አይጠነቀቁም ማለት ነው። ይሄ ኢምፕሊሲትሊ ወይም ደግሞ አሳምሽኑ ራሱ ዲሁማናይዚንግ ነው፣ ትክክል አይደለም። አለ ኢትዮጵያዊ የሆነ ፋክትንና ፋክትን ብቻ መሰረት ሊያደርግ የሚችል ኢትዮጵያዊ አለ በየቤቱ ማለት ነው። እና ትክክል ነው ብዬ አላስብም። አንዱ ትልቁ ክሪቲክ እሱ ነው። ሌላ ማንዴትድ የሆነ የዩኤን ወይም ደግሞ የሌላ ከዩናይትድ ስቴትስ ኒው ከአውሮፓ የተውጣጣ ቡድን ኢትዮጵያ ላይ ሄዶ የተፈጠረውን ነገር ያጣራ የሚለውን ትክክል ነው ብዬ አላስብ። ዲሁማናይዚንግ ነው፣ እኛንም የሚያሳንሰን ነው። ለእውነትና ለሁኔታዎች ማንታመን እንደሆንን ነው የሚያሳየው። እና ትክክል ነው ብዬ አላስብም።
ሚስ ሎረን ፕሎክ ብላቸርድ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ናቸው። በሰሜን ኢትዮጵያ ባለፉት 30 ቀናት የተከናወነውን ሁኔታ በሚገባ ለማወቅ የመረጃ ክፍተት አለ ብለዋል።
On the information blackout, with phone and internet connections to Tigray down and journalists prevented from accessing most of the region, it's very difficult to know what's happening.
የመረጃ አለመኖርን በተመለከተ የስልክና የኢንተርኔት ግንኙነት በተቋረጠበትና ጋዜጠኞች በክልሉ ባሉ አብዛኛው አካባቢዎች መግባት ባልቻሉበት ሁኔታ እዛ ምን እየተካሄደ እንዳለ ለማወቅ በጣም ያስቸግራል። ምን ያክል ሰው በሀገር ውስጥ እንደተፈናቀለና ምን ያክል የሰብአዊ እርዳታ እንደሚያስፈልግ እስካሁን በግልጽ አይታወቅም። የተለያዩ ሚዲያዎች በሺዎች የሚቆጠሩ ሰዎች እንደተገደሉ ይጠቁማሉ። ነገር ግን የጉዳቱን መጠን በትክክል የሚያሳዩ አስተማማኝ መረጃዎች የሉም። ጠቅላይ ሚኒስትር አብይ አህመድ መንግስት ባካሄደው ዘመቻ የተገደለ ሲቪል ሰው የለም ብለዋል። አንዳንድ ስደተኞች የሚናገሩት ደግሞ ከዛ የተለየ ነው።
በዩናይትድ ስቴትስ የሰላም ኢንስቲትዩት የአፍሪካ ፕሮግራም ዳይሬክተር ሚስ ሱዛን ስቲንገንት ሌላው የምስክርነት ቃላቸውን የሰጡ ባለሙያ ናቸው። እርሳቸውም እንዲሁ የኢትዮጵያን ጉዳይ ካብራሩ በኋላ ሰብአዊ ቀውስን በተመለከተ ተከታዩም ብለዋል።
ግጭቱ መቋቋም የማይቻል የሰብአዊ፣ የኢኮኖሚ፣ የምግብ ዋስትናና ኢትዮጵያ በቀጠናው ባላት መሪነት ላይ ችግር እያስከተለ ነው። ይህ ደግሞ ለውጡ እየሄደ ያለበት መንገድ ላይ ብዙ ጥያቄዎችን የሚያስነሳና አሜሪካም የምታራምደውን ፖሊሲ እንድትፈትሽ የሚያደርግ ነው።
በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ባለሙያ ሚስ ሎረን ፕሎስ ብላቸርት ከሰጡት የምስክርነት ቃል ሌላው የያዘው ሐሳብ ከውጥረቱ ባሻገር ጦርነቱን ያስጀመረው የትኛው አካል እንደሆነ በተመለከተ በፌዴራል መንግስቱም ሆነ በትግራይ ክልል በኩል የየራሳቸው ትርክት አለ ብለው ነበር። ዶክተር እንዳልካቸው ጫላ ከዚህ ተቃራኒ የሆነ ሐሳብ አላቸው። በሁሉም ቋንቋዎች የሚሰጡትን መግለጫ ሁሉንም ማዕዘን አንድ ላይ አስቀምጦ በመመርመር ማረጋገጥ የሚቻልን ደረጃ በሁለቱም ወገን ትርክት አለ ብሎ ማለፍ ተገቢ አይደለም ይላሉ።
አሁን በጣም በሰፊ የመረጃ ስርጭት ችግር አለ። መንግስት ትግራይ ክልል ውስጥ እያደረገ ባለው ዘመቻ የተነሳ የኮሚኒኬሽን መስመሮች ተቋርጠዋል። በዛ የተነሳ ከዛ አካባቢ የሚወጣው መረጃ ከአንድ ወገን ብቻ ነው የሚወጣው የሚል ፋክት አለ። ትክክል ነው። ይሄ ግን ደግሞ ማረጋገጥ እና ቬሪፋይ ማድረግ ከመንግስትም ውጪ ባሉ የመረጃ ስርዓት ወጣ ብሎ ጥረት ማድረግ ያስፈልጋል። የመንግስትን ሚዲያ መከታተል ያስፈልጋል። በአማርኛም በትግርኛም በኦሮምኛም የሚወጡ መረጃዎች አሉ። ስለዚህ እነሱን አደራጅቶ ቬሪፋይ አድርጎ ትራያንጉሌት የሚባል ነገር አለ። አንድ መረጃ ውስጥሽ አንጥረሽ ካነጠሽ በኋላ ትክክል መሆን አለመሆኑን ማረጋገጫ መንገዶች አሉ። አረጋግ የተሰጡ ምስክርነቶች ናቸው ብዬ አላምንም። ምክንያቱም ሀፍ ቤክት ናቸው ወይም በግማሽ የተጋገሩ ያልበሰሉ ናቸው፣ ያልተረጋገጡ ናቸው። ለምሳሌ ጦርነቱ እንዴት ተጀመረ? ኦፍኮርስ የፖለቲካ ውጥረት ነበር ኢትዮጵያ ውስጥ ላለፉት ሁለት ዓመት ተኩል። ግን ጦርነቱ ፍሽካውን እንዲነፋ ያደረገው ነገር ምንድን ነው? መቼ ነው የተፈጠረው? የሚለውን ለምሳሌ አንዷ ሎረን የምትባለዋ የተናገረችዋል። ያ ትርክት ነው። መንግስትም ይሄ የራሱ ትርክት አለው፣ ህወሓትም የራሱ ትርክት አለው ብላ ነው የተናገረችው። ያ ትክክል አይደለም። የህወሓት ሰዎች አቶ ሴኮ ጌታቸውም አቶ ጌታቸው ረዳም ዛሬ እንደሰማሁት ዶክተር ደገጹ እንደሰማሁት ራሳቸው እንደጀመሩ ፕሪንቲቫት ስትራይክ ወይም ደግሞ ቀድሞ መምታት እንደማለት ማለት ነው። እንደዛ ብለው የጀመሩት ጦርነት እንደሆነ እነሱ የተናገሩት ነው። ግን እሷ ትርክት ነው ብላ ነው። ይሄ ፋክት ነው፣ ትርክት አይደለም። ትርክትና ፋክት እውነታ ይለያያል ማለት ነው። እና ይሄ ሰዎች በግጭቱ ዙሪያ ላይ ያላቸው አስተያየት የተዛባ እንዲሆን ያደርጋል።
ምስክርነቱን ለማድመጥ የተሰየሙት የምክር ቤቱ አባላት የአሜሪካ መንግስት ምን ያድርግ የሚል ጥያቄ አንስተው ነበር። ዶክተር እንዳልክን በዚህ ጉዳይ ላይ አስተያየት እንዲሰጡን ጠይቀናቸው ነበር።
የዩናይትድ ስቴትስ መንግስት ኦፍኮርስ አስተያየቶች ይኖሩታል፣ ፖሊሲ አድራታይዞች ይኖሩታል። ግን ደግሞ የእነሱ አቋም በተደጋጋሚ በአፍሪካ ጉዳይ ላይ የሚሰሩ ቲቦር ናዥ የሚባሉ የውጭ ጉዳይ ሚኒስትሩ ማይክ ፖምፔዮ የሚባሉ በፖሊሲ ደረጃ የሚያራምዱት ነገር አለ፣ እነሱም የሚያውቁት ነገር አለ። ማይክ ፖምፔዮ ከሶስት ዓመት በፊት በትዊተር ገጻቸው የጻፉት ነገር ምንድን ነው? የቲፒኤልኤፍ ኃይሎች የኢትዮጵያን መንግስት ወታደሮች አጥቅተዋል፣ ትክክል አይደለም ብለው ነው ትዊት ያደረጉት ማለት ነው። እና እንግዲህ እነኚህ ሰዎች እንደዚህ አይነት ድምዳሜ ላይ የሚደርሱት ያለ ምንም ኢንቴሊጀንስ መረጃ አይደለም። የራሳቸው ኢንቴሊጀንስ መረጃ ይኖራቸዋል፣ ያውቁታል። ፋክቱን አገናዝበው ቬሪፋይ አድርገው ነው እንዲህ አይነት የፖሊሲ ውሳኔዎች ይወሰኑት። አሁን ያለው አስተዳደር፣ የአሜሪካ አስተዳደር ግጭቱ እንዴት እንደተፈጠረ፣ ማን እንደጀመረው፣ እንዴት እየሄደ እንደሆነ ያውቁታል። ግጭቱ የፖለቲካ ችግር ብቻ እንዳልሆነም ይገነዘባሉ። የፖለቲካ ብቻም ሳይሆን አላግባብ የሆነ የኢኮኖሚ ተጠቃሚነትን ማረጋገጥ የነበረን ፕሪቪሌጅ ወይም ደግሞ የነበረን ያገኘሽውን ሀብት ንብረት ግጭቱ የዛም ዳይሜንሽን ያኛውም አይነት ቅርጽ እንዳለው በደንብ ይገነዘባሉ። ከሶስት ከአራት ቀን በፊት በቢቢሲ ላይ ቲቦር ናዥ ያስረዱትንም አይቻለሁ። ሌሎችም የዚሁ አድሚኒስትሬሽን ላይ ያሉ የአሜሪካ መንግስት ባለሟሎች ይህን በደንብ ነው የሚገነዘቡት። ምስክርነቱ ግን ይህንን ዳይሜንሽን ኮምፕሊትሊ ትቶታል። ይሄ አሁን ትልቁ ችግር እሱ ነው። የፖለቲካ ችግር ነው፣ በውይይት ነው የሚፈታው። ስለዚህ በውይይት እንዲፈቱ ይደረግ፣ ተወያዩ የሚል ነው ምስክርነቱ። ሪኮሜንዴሽናቸው ምንድና ነው? ትክክል ነው። የፖለቲካ ልዩነት በውይይት ነው መፈታት ያለበት። ግን ደግሞ አንድን ግጭት ሁለት ምክንያቶች ልናይለት እንችላለን። ምንድነው? አንደኛው ሩት ኮዙ መሰረታዊ ችግሩ ምንድን ነው የሚለውን ያልዳሰሰ ምስክርነት ትክክለኛ ምስክርነት ነው ብዬ አላስብም። በዛም የተነሳ እንዲሰጥ ሪኮሜንዴሽን መፍትሄ ያመጣል ብዬ አላስብም።
ዶክተር እንዳልካቸው ጫላ ከተሰጠው ምስክርነት ውስጥ በኢትዮጵያ ያለውን ችግር ከስረ መሰረቱ ፈልፍሎ ያለማየት ነገር ተስተውሏል ይላሉ። የምስክር መስማቱ አጠቃላይ ይዘት በኢትዮጵያ ውስጥ ያለውን ቀውስ ማን ጀመረው? ምን አስከተለ? እናስ እንዴት ይቆም? የሚሉ ጉዳዮች ላይ የተሰማ ነበር። አጠቃላይ የአራቱ ምስክሮች ሐሳብ ሲታይም በትግራይ ክልል ያለው ግጭት ሰብአዊ ቀውስ ማስከተሉን፣ የመረጃ ክፍተት መኖሩን፣ የደረሱት ጉዳቶች በገለልተኛ አጣሪ ይመርመሩና በሁለቱም ወገኖች መካከል ውይይት ይደረግ የሚል ነበር። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ።
ጆንንና እንግዳዋን እናመሰግናለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። በአጭር ሞገድና በናይል ሳት ስርጭት ከሚተላለፈው በተጨማሪ ፕሮግራማችንን በዌብሳይታችን ላይ amharic.voanews.com ላይ እንዲሁም በፌስቡክ ገጻችን @voaamharic ላይ በቀጥታ ለማድመጥ ትችላላችሁ። አብራችሁን ቆዩ። ወደሚቀጥለው ውይይት ይሆናል አሁን የምናልፈው። በቅርቡ በትግራይ የተካሄደውን ወታደራዊ ግጭት ተከትሎ ኢትዮጵያ ያለችበትን ሁኔታና በግጭቱም ሂደት ሆነ በአጠቃላይ የሀገሪቱን ቀጣይ አቅጣጫ ለመዳሰስ የሚጥር ውይይት ነው። በኢትዮጵያ ሰላምና መረጋጋት እንዲመጣ የግጭቶቹ መንስኤዎች፣ ቀጣይ ፈተናዎችና ዘላቂ መፍትሄዎች ለማመላከት ጭምር የታለመም ነው። ተወያዮቹ አቶ ይልማ አዳሙ ከሎስ አንጀለስ ካሊፎርኒያ፣ አቶ ብርሃነ መዋ የዋሽንግተን ዲሲ ነዋሪ ናቸው። ዛሬ አዲስ አበባ ነው ያሉት። አሉላ ከበደ ነው ውይይቱን የመራው። የመጀመሪያውን ክፍል ይዞ ቀርቧል።
አቶ ይልማ አዳሙ፣ አቶ ብርሃነ መዋቅ ልጆቼ ለጊዜያቸው አመሰግናለሁ። የምንነጋገረው የኢትዮጵያን ሁኔታም ዘለቄታውንም የሚመለከቱ ርዕሰ ጉዳዮች ላይ ነው። የኢትዮጵያ መንግስት ህግ ማስከበር በሚል የሚገልጸው ወታደራዊ ዘመቻ ማብቃቱን ጠቅላይ ሚኒስትር አብይ አህመድ ባለፈው ቅዳሜ ተናግረዋል። የኢትዮጵያ መከላከያ ኃይል መቀሌንና አብዛኛውን የትግራይ ክልል ቢቆጣጠርም የህወሓት መሪዎች መቀሌን ለቀው ወደ ሌላ አካባቢ ቢሄዱም ከመቀሌ በስተሰሜን 60 ኪሎ ሜትሮች ርቀት ላይ በሁለት አካባቢዎች ውጊያው ቀጥሏል ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ለብሉምበርግ ተናግረዋል። እስኪ በቅድሚያ ሁኔታዎች ያሉበትን ይዞታ ብንመለከት፣ የኢትዮጵያ መንግስት ውጊያው ማብቃቱን ከገለጸ በኋላ ምንድን ነው ሁኔታ እናንተ እስከተረዳችሁ ድረስ በዚህ ደረጃ ማለት እንችላለን? ምናልባት ለስቃሴው ቀረብ ብለዋል አቶ ብርሃነ አዲስ አበባ ነው ያሉትና እርሶን እናስቀድም።
እሺ፣ አመሰግናለሁ። በአሁኑ ጊዜ የተደረገው ነገር በመንግስት በኩል ህግ የማስከበር ስርዓት ነው ብሎ በወሰዳቸው እርምጃዎች እና በሌላ በኩል ደግሞ በህወሓት አመራሮች በመከላከያ ጦሩ ላይ በወሰዱት እርምጃ ምክንያት አጠቃላይ የኢትዮጵያ ህዝብ ስሜት ተቀስቅሶ ለመንግስት ሙሉ በሙሉ ድጋፉን ሰጥቶ መንግስትም እርምጃዎች ወስዶ እርምጃውም የህወሓት መቀመጫ የነበረውን መቀሌን እስከ ማስለቀቅ ድረስ መድረሱን ነው የተመለከትነው። ከመጀመሪያው እንደሚታየው በመቀሌ በኩል የቲፒኤልኤፍ አመራሮች በጣም ጠንካራ የሆነ የጦርነት ዝግጅት ያደረጉ እንደነበርና አይበገሬ አቋም እንዳላቸው ነበረ ነገሩ የነበረው። ይሄም ደግሞ በርካታ ሰዎችን የሚያሳስብ ነበረ። ከያቱም ከፍተኛ የሆነ እልቂት አለበለዚያም ደግሞ ረዥም የሆነ ችግር ይፈጠራል የሚል ፍርሃት ነው የነበረው። እንደታሰበው እርቶ ሞተ ማለት አይደለም፣ ግን በቀላሉ የመከላከያ ኃይሉ መቀሌን ሊቆጣጠር የሚችልበት ደረጃ ላይ ደርሷል። እንግዲህ ይሄ ማለት መቀሌን ተቆጣጠረ ማለት ህወሓት ወደመ ማለት አይደለም ወይም ጠፋ ማለት አይደለም። ስለዚህ በአካባቢው እና አልፎ አልፎ ደግሞ በተለይ እስከተወሰነ ጊዜ ድረስ እንደዚህ አይነት ግጭቶች ሊፈጠሩ ይችላሉ ብዬ አምናለሁ። ይሄ ማለት አብዛኛው የትግራይ ክልል ወደ መረጋጋትና ወደ ሰላም ሊመጣ አይችልም ማለት አይደለም፣ ብዙም የሚያስፈራ አይደለም። ነገር ግን የሚጠበቅ ነገር ነው ብዬ እገምታለሁ።
መልካም ተከታይ ነጥቦችን እናነሳለን። አቶ ይልማ፣ በቅድሚያ ግን ለዚህ ለቀደመ ጥያቄ የእርስዎን አስተያየት እናስከተል።
እሺ፣ አመሰግናለሁ። በመሰረቱ ማንም አገር ቢሆን ጦርን አይሻም። ጦር አስከፊ ገጽታዎች አሉት። ሞት አለ፣ መፈናቀል አለ፣ የኢኮኖሚ ድቀት አለ። እስከ ቤተሰብ ደረጃ ድረስ ጉዳት የሚያመጣ ስለሆነ ማንም ወደ ጦርነት መሄድ የሚፈልግ በኢትዮጵያ ሁኔታ አሁን ያለውን የሰሞኑን ስናይ ዶክተር አብይ ይህ እንዳይሆን ከሁለት ዓመት በላይ ብዙ ጥረት አድርጓል። ከቲፒኤልኤፍ አመራሮች ጋራ፣ ከዶክተር ደብረጽዮን ጋራ ለኢትዮጵያ የሚበጅ ወደ ጦርነት የማይመራን ወደ ስምምነት የሚያደርሰን እባካችሁ እያለ በሽምግልና በሁሉ እና እንዲያውም የኢትዮጵያ ሕዝብ ይሄ ሰው ጠቅላይ ሚኒስትሩ ከልክ ያለፈ ትዕግስት ነው እና ይሄ ደግሞ ለእነሱ እንዲደራጁ እነሱ የጉልበተኝነት ስሜት እንዲኖራቸው ምክንያት ሆናል እያለ ሰው በጣም ቅሬታ ላይ ደርሶ ነበር። ትዕግስት ጥሩ ነው፣ ከአንድ መሪ የሚጠበቅ ነገር ነው። እንደዚያም ሆኖ ግን የመጨረሻዋን መስመር ሲያልፉ ዶክተር አብይ ምንም አማራጭ አልነበረው። የሀገርን ህልውና ማስከበር አንዱ ቃል ኪዳን የገባበት መሀል ላይ ፈጽሞበት ነገር ስለሆነ ማንም መንግስት እንደሚያደርገው ያንን እርምጃ ወስዷል። እና የጦርነት ሁኔታው ባይኖር ባይከሰት ኑሮ እንዴት ምንኛ ደስ ባለ ነበር፣ ግን ሆኗል። እና ከዚህ በኋላ ያለው ሁኔታ ምንድን ነው ነው የብዙ ሀገሮችን ተመክሮ ምሳሌ ብንወስድ ጦርነት ያልተወሰነ እድሜ የለው። በጦርነት ሀገር አይረጋጋም። እና ህግን የማስከበር ጥፋተኞችን በህግ የመጠየቅ ሁኔታ እንደተጠበቀ ሆኖ የአሁኑ አካሄዳችን በትግራይ ውስጥ ብቻ ሳይሆን ይሄንን ወርቃማ አጋጣሚ ተጠቅመን የስምምነት መንገዶች እንዲከፈቱ፣ የመግባባት መንገዶች እንዲከፈቱ የማድረግ ነው። ጦርነቱ ሆኗል፣ ጉዳት ደርሷል፣ ጥፋት ሆኗል። ወታደርን ካመት ካመት ዛ አቆይተህ ያንዳንዱን መንደር ማስጠበቅ አይቻልም። ቀድሞ ተብራንም እንዳለው ይሄ ማለት ተሸንፈ ማለት ነው። የትግራይ ክልል ጠቅላላ ሰላም ይሆናል ማለት አይደለም። ግን ደግሞ አሁንም የንግግሩ መንፈስ አሁንም በጋራ ችግሮችን መፍታት በትግራይ ህዝብ ውስጥ ደግሞ ለ40 አመት ቢያንስ የሆነ የፕሮፓጋንዳ ጥረቶች የተደረጉበት ህዝብ ነው። የተመረዘ ነው አንዳንዱ አእምሮ ከጻነት ጀምሮ ያለ እና ህዝቡን ከፓርቲው በመለየት ፓርቲው ለህዝቡ ምንም እንዳልጠቀመ የማሳመን የማስረዳት ስራ ወደ ጋራ መፍትሄ የሚፈልግ መንገድ ይሆናል። የጦርነቱ ፌዝ ባያልቅም በጣም ተገቢ የሆነ ደረጃ ላይ የሚጠበቅ ደረጃ ላይ ደርሷል። ባጭር ጊዜ ያ አንድ በኩል
አለመጠናቀቁን መሰረት እናድርግና የሳምንቱ መግቢያ ላይ ጠቅላይ ሚኒስትሩ ያደረጉትንም ንግግር በህብረተሰቡ ዘንድ ያለውንም መንፈስ ሌሎች ተጓዳኝ ጭብጦች እናነሳለን በዝርዝር። እስኪ በዓለም አቀፍ ደረጃ ያለውን እይታ ለመመርመር ሞክር። ዘመቻውን ማብቃት ጠቅላይ ሚኒስትሩ የተናገሩበትን ተከትሎ በህዝቡ ዘንድ የተፈጠረው ስሜት ወይም ያለው ሐሳብ እና በጠቅላይ ሚኒስትሩ የተገለጸው ሌሎች በተለያዩ ደረጃዎች እየወሰዱ ስላሏቸው እርምጃዎች የገለጹትና በዓለም አቀፍ መገናኛ ብዙሃን የነገረው ሁኔታ ላይ ያለው አስተያየት በዛሬው ዕለት የወጣውን የብሉምበርግ ዜና ቀደም ሲል በቢቢሲ የወጣውን በሮይተርስ የተገለጸው በኢትዮጵያ መንግስትና በህዝቡ ዘንድ ያለው አስተሳሰብ ልዩነት ለምን ይህን ሐል የሰፋ ሆነ? እናንተ እስከተረዳችሁ ድረስ ምንድነው ለዚህ መንስኤው? በርግጥ እነተኛው መረጃ በእነኚህ መገናኛ ብዙሃን የሚነገረው ነው ወይስ ሌላ ምክንያት ይኖር ይሆን? አቶ ብርሃነ፣
ከኢትዮጵያ ውጭ ያለው ሶስተኛ ወገኖች ይህንን ጉዳይ የሚያዩበትና አሁንም ደግሞ የሚገልጹበት ነገር ብዙም የሚያስገርም አይመስለኝም። በጣም ኮንቬንሽናል የሆነ አካሄድ ነው እየሄዱ ያሉት። በአፍሪካ በነሱ ግንዛቤ ማለት ነው ራሱን ለማስተዳደር ለመቆጣጠር የማይችል ሁሌም በነሱ ምክርና እርዳታ የሚንቀሳቀስ ህብረተሰብ ነው መንግስታቱ የሚሆን ህዝቡ የሚሆን እንደዛ ነው ብለው ነው የሚያምኑት። ሁሌም መፍትሄው ከነሱ ጋር እንደሚመጣ የችግሮች ሁሉ መፍትሄ ሁሉም ነገር እነሱ ላይ ዲፔንድ እንደምናደርግ ነው የሚያስቡት። ታስተውሉ እንደሆነ በኢትዮጵያና በኤርትራ መካከል የነበረው ያለመግባባት ለማስወገድ ከፍተኛ ጥረት አድርገዋል። ጥረት ማድረጋቸው ብቻ ሳይሆን በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ ይህንን ጥረታቸውን በበለጠ በከፍተኛ ደረጃ በማካሄድ ኢትዮጵያና ኤርትራን ለማስታረቅ እጅግ በጣም ጓጉተው እንደነበረ በተለያዩ መንገዶች ይታያሉ። ኢንፋክት እንደውም ከፍተኛ የሆኑ በአፍሪካ ጉዳይ ላይ የሚሰሩ አማካሪ ድርጅቶች ሁሉ የብዙ ሚሊዮን ብር ፕሮጀክቶች ቀርጸው እንዴት ኢትዮጵያና ኤርትራን እንደሚያሸማግሉ እየተዘጋጁ ባሉበት ጊዜ ነው ኮንቬንሽናል ባልሆነ መንገድ በቀጥታ ሁለቱ መንግስታት ወደ ስምምነት የሄዱት። ይሄ የሚያሳየን ምንድን ነው? አሁን ኢትዮጵያ ውስጥ እየተካሄደ ያለው ነገር ቢዝነስ አዝ ዩዥዋል ያለ መሆኑን ወይም ደግሞ ከዚህ በፊት የሚታየው አይነት ያለ መሆኑን። ኢትዮጵያ ውስጥ ያለውም ችግር ደግሞ ሌሎች እንደሚያስቡት ሌሎች ሀገር ያለ ችግር አይነት ያለ መሆኑ በብሔርና ብሔረሰቦች መካከል ያለ ግጭት ወይም ደግሞ የመንግስት አወቃቀር አደረጃጀት የህዝብ ፍንቃተ ህሊና የመሳሰሉት ነገሮች ወደ ሲሪያ አይነት ችግር እነዚህ የተመሰቃቀሉ ሀገሮች ችግር ውስጥ የሚያስገባ ይሆናል ብለው ነው የሚያስቡት። ይሄ እንግዲህ ኮንቬንሽናል ቲንኪንግ ነው። ነገር ግን ኢትዮጵያ ውስጥ ያለው ነገር የተለየ ነው። ባለፉት አመታት ውስጥ የህዝቡ ንቃተ ህሊና ከዛም አልፎ አመታት የዳበረ በህዝቡ መካከል ያለ ግንኙነት እነሱ ባሰቡት አይነት መንገድ የሚሄድ አይደለም። ስለዚህ እነሱ የሚወስዱት በአብዛኛው ለኛ ዜና የሚያገኙባቸው መንገዶች ለነሱ ከቀረቧቸው እና ከሚገምቱት በመነሳት እንጂ በቀጥታ መሬት ላይ ያለውን ጉዳይ የሚመለከተውን በቀጥታ ህዝብ የሚመለከት አይደለም። ሁለተኛ ደግሞ እነሱ ሁሌም ወገንተኛ ይሆናሉ። ከራሳቸው ጥቅም አንፃር የሚይዙት ወገን ይኖራልና የኢትዮጵያ መንግስት አካሄድ ባይጥማቸው ብዙም አያስደንቅም። ባለፈው ታስታውስ እንደሆነ ፕሬዝዳንት ትራምፕ ኢትዮጵያንና ግብጽን ለማሸናገል በመኮሩበት ጊዜ ምን ያህል ኢትዮጵያ ላይ ንቀት እንደነበራቸው እና ሁሉንም ነገር በገንዘብና በኃይላቸው ሊያስፈጽሙ እንደሚችሉ አይነት ስሜት ነው ይዘው የሄዱት። የሌሎችም የአውሮፓ መንግስታትም ይሁን የተባበሩት አረብ መንግስታት የተለያዩ ኤጀንሲም ይሁን መንግስታት እንደዛ አይነት ስሜት ነው ያላቸው። ግን የሚዘነጓቸው ነገሮች ኢትዮጵያውያን በጣም ረጅም ታሪክ ያላቸው ለየት ያለ የእርስ በርስ የህዝብ ግንኙነት ያላቸው መሆኑን አይገነዘቡትም። ስለዚህ ነው ወደ ተሳሳተ የሚሄዱት። ሁለተኛው ነገር ደግሞ ምንድነው? ኢትዮጵያን በእነሱ ውሳኔ እነሱ በሚፈልጉት መንገድ ለማስኬድ የሚችሉ ይመስላቸዋል። በኢትዮጵያ ላይ ተጽዕኖ መጥተው የሚችሉ ይመስላቸዋል። በገንዘብም ይሁን በፖለቲካም ይሁን በሌላ ኢትዮጵያ ያለችበት ሁኔታ ግን ከዛ ውጪ ነው። እስከሚገባኝ ድረስ አሁን ያለው የኢትዮጵያ ህዝብ ስነልቦናም ይሁን የኢትዮጵያ መንግስት እና የህዝብ ግፊት ራሱ በመንግስት ላይ የሚያሳድረው የህዝብ ግፊት ተደራርበው ኢትዮጵያን በነጻ መታስብና ኢትዮጵያን በፈለጉት አይነት መንገድ ብቻ የሚሄዱ እንጂ በእነሱ ተጽዕኖ ምንም አይነት ነገር ሊፈጠር እንደማይችል ካለመገንዘባቸው የመነጨ ነው የሚመስለኝ።
መልካም። በአመዛኝ ዓለም አቀፉ ማህበረሰብ ተቋማት አገሮች የሚመለከቱበት ሁኔታ የመገናኛ ብዙሃንም ምንጭ የሚያደርግ የመገናኛ ብዙሃኑ ለየትኛውም ወገንተኛ መሆን እንደማይጠበቅበት ነፃና ገለልተኛ ዘጋቢ ትክክለኛ የምንጭ ነገር ወሳኝ ነውና በአንድ በኩል የኢትዮጵያ መንግስት ይህንን ወታደራዊ እርምጃ በሚያካሄድበት ጊዜ በአካባቢው የመገናኛ መስመሮች መቋረጣቸው ኢንተርኔት ስልክ ተደጋግሞ እንደሚገለጸው ጸጥታ ከቦታው መረጃ ማግኘት አልቻልንም የሚል ነው በመገናኛ ብዙሃን የሚገለጸው። በተጨማሪም በስፍራው ለመሄድ በቦታው ተገኝቶ ለመዘገብ አስቸጋሪ ሊያደርገው ይችላል። ከዚህ አንጻር የዛሬውን የብሉምበርግን ዘገባ ጨምሮ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ካሉበት የሚሰጧቸው መረጃዎች ናቸው አልፎ አልፎ እንደ ምንጭ ነው የሚቀርቡት። በአብዛኛው ለሮይተርስ ነው ቃል አቀባያቸው አቶ ጌታቸው ረዳም የተናገሩት በትላንትና ምሽት በነት ወጥቷል። አሁንም ሁለት ወገኖችን ለሚመለከቱ ግራና ቀኝ ለሚያዩ በእርግጥ እውነቱ ምንድን ነው? የኢትዮጵያ መንግስት ከተባበሩት መንግስታት የስደተኞች ጉዳይ ጽህፈት ቤት ጋራ ስምምነት መፈራረም ገልጿል። ዩኤንኤችሲአር በትግራይ ተፈናቃዮችንና የሚገኙ ኤርትራውያን በዚህ በግጭቱ ለተጠመዱና አስፈላጊ እርዳታ ማግኘት ቻሉ በችግር ውስጥ ለሚገኙ ወገኖች እርዳታ ለመስጠት መዘጋጀት በአካባቢው ለ5000 ሰዎች ንጹህ ውሃ፣ አልሚ ምግቦች፣ አልባሳትና ሌሎች አስፈላጊ ቁሳቁሶች ማከፋፈሉን ለአሜሪካ ድምጽ ግልጽ አድርገዋል። እነኚህ ሁሉ በሚሰሙ ምንድነው ይሄን ሁኔታ የፈጠረው? አቶ ብርሃነ ባሉት ላይ አጥይማ
አቶ ብርሃነ ያነሳቸው ነጥቦች እንደተጠበቁ ሆነው እኔ ይሄንን ርዕስ በሚመለከት የሚያሳስቡኝ ሁኔታዎች አሉ። አንደኛ የውጭው ዓለም ታላላቅ ሀገሮች አውሮፓ፣ አሜሪካ፣ ኢትዮጵያን እንደ ጥላት ያየው የሚለው አመለካከት እየተጠቃን ነው፣ ወገንተኝነት እየታየብን ነው የሚለው ነገር ከልክ በላይ እየተዛባ ሆኖ ነው ማለት ነው። ምክንያቱም ማንም ሀገር አሜሪካ ይሁን የአውሮፓ ሀገሮች ይሁኑ ከጥቅማቸው አንጻር ነው ወዳጅነትንም ማግለልንም የሚያዩት። በዚህ ረገድ በዲፕሎማሲው በኩል የሚደረጉ ጥረቶች ከሌሎች ሀገሮች ጋር ካለኝም ልምድ ከፍተኛ ልምድ አንጻር ሳየው የኛ የዲፕሎማሲ ስራ ቀሰስተኛ ነው፣ አይናፋር ነው፣ አግሬሲቭ አይደለም። እንደ ግብጽ አይነት ሀገሮች ያላቸውን የዲፕሎማቲክ ስታፍ ብታዩ በእውቀት የተካኑ ብቻ ሳይሆን በአፍ ጭምር ሶሻላይዝ በማድረግ ጭምር የዲፕሎማቲክ ፋንክሽንስ ባሉበት ሄደው ወዳጅ በመግዛት ጭምር እንደዚህ ነው የሚሰራው። ራሳችንን እንደ ተጠቃሚ የምትሰሩ ነገር በጣም የተዛባ ይመስለኛል። ሁለተኛው ነገር ደግሞ በዲፕሎማሲው በኩል ከምናደርገው ደካማ እንቅስቃሴ ባሻገር የማየው ምንድን ነው? እነዚህ የሚዲያ አውትሌቶች ለምንድን ነው የኢትዮጵያን ትክክለኛ ሁኔታ ማንጸባረቁት ስንል ደግሞ ናሬቲቡን አሳልፈን ሰጥተናል። የፖለቲካው ሂደት በየትኛው ገጹ መታየት ያለበት እንደሆነ የምንሰራው ስራ በቂ እና ብቃት ያለው መሆን አለበት። ሌላው ከኛ የተሻለ ሰርቶ በአባይ ጉዳይ ላይ ይሁን አሁን ባለው ኮንፍሊክት ላይ ይሁን የበለጠ ተሰሚነት አግኝቶ ከሆነ ናሬቲቭ ለሌሎቹ ሚዲያ አውትሌቶች ለሌሎች ሀገሮች የተሻለ ሆኖ ከተገኘ እኛን ራሳችንን መመርመር አለብን። እኛ በቂ ስራ እየሰራን ነው ወይ? በቂ ኢንፎርሜሽን ፕሮቫይድ እያደረግን ወይ? በንቃት ናሬቲቭን ለመቆጣጠር ሙከራ እያደረግን ነው? ሌላው ማንም አገር ተደማጭነት ይኖረው ዘንድ ተወዳጅነት ይኖረው ዘንድ ብቻውን የሚያደርገው እንቅስቃሴ ብቃት የለው። በፕሮፌሽናሎች የተቀረጸ የፐብሊክና የፐብሊክ ሪሌሽንስ ስትራቴጂ ሊኖር ይገባል። ለዚህ የምናወጣው ወጪ በቀላሉ መታየት የለበትም። የሚፈለገውን አውጥተን ሪተርኑ በጣም ከፍተኛ ስለሆነ ወደ ከፍተኛ ደረጃ ላይ ወደ ከፍተኛ የመሰላል እርከን ላይ ስለሚያመጣን በዚህ ላይ የምንቆጥበው እንኳን ገንዘብ መኖር የለበትም። ሪተርኑ ብዙ ነው። እኛ ካላረግን ሌላው መንግስት ካደረገ ኦፍኮርስ የዛኛው መንግስት አቋም የዛኛው መንግስት ለጽናት የበለጠ ተሰሚነት ይኖረዋል። ሶስተኛው ደግሞ አንድ ሌላ የመጨረሻ ማንሳት የምፈልገው በዓለም አቀፍ ጦርነቶች ወይም ውዝግቦች ውስጥ ትልቅና ትንሽ ከተጋጩ የሰው ልጅ ስሜቱ ትንሹ የተጠቃ ይመስለዋል። ወደ ትንሹ የማላት እንደ ዳዊትና እንደ ጎልያድ ልናየው እንችላለን። እና ዳዊት የተጠቃ ዳዊት የተነጠቀ እንደዛ ነው የሚያውት እነሱ። ስለዚህ ይሄንን ሁሉ ሳቢያችን ውስጥ አስገብተን በዚህ ረገድ ለምን አልተሰማንም የሚለው ትተን እንድንሰማ ምን እናድርግ፣ የትኛውን ወጪ የትኛውን ኃይል እንመድብ የሚለው ላይ ማተኮር ያለብን ይመስለኛል። አመሰግናለሁ።
መልካም። ከእርሶ ጋር ልቆይና አቶ ይልማ፣ በጭብጥ ደረጃ ሁለታችሁም በሰጣችሁት አስተያየት ውስጥ ምክንያቶቹ ይለያዩ እንጂ መገናኛ ብዙሃኑ የተዛባ ዘገባ ይዘግባሉ፣ ዓለም አቀፉ ማህበረሰብ ዘንድም ትክክለኛ እውነታ የላቸውም በሚለው የምትስማሙ ይመስላል። ምክንያቱም ከውጭ ሆነን ለምንመለከተው ሁለት የተለያዩ ትርክቶች ናቸው የተሰሙ ያሉትና የግጭቱን መንስኤም ሆነ ሂደቱን ኋላም ሆነ የተደረሰበትን አስመልክቶ በኢትዮጵያ መንግስት የሚሰማውና በእነኚህ መገናኛ ብዙሃንም ሆነ ዲፕሎማሲያዊ ግፊት በሚያደርጉት ዓለም አቀፍ ማህበረሰብ ዘንድ የተለየ መሆኑን ነው ለውይይት ያቀረብነውና ያን በእርግጥ የተዛባ ነው የሚለው ድምዳሜ ያላችሁ እርሶ እንዳሉት ምክንያቶቹ ሌላም ቢሆኑ በቅሬታ የሚገለጹና እኛ ላይ የተነጣጠረ ነው የሚለው ሐሳብ ከሚፈልገው በላይ የተወሰደ ነው ያሉትን እንዳለ ይዘን ነገር ግን የተዛባ ነው የሚለው ላይ የሚስማሙ ይመስል
የተዛባ ለመሆኑ ምንም ጥርጥር የለውም። ለምሳሌ የቢቢሲ ፍራንስ 24 ፍራንስ 24 የቀረበውን እና እነዚህን የመሳሰሉትን ስናይ የኢትዮጵያ ህብረተሰብ ውጭ ያለውም ውስጥ ያለውም ከፍተኛ ዘመቻ አድርጎባቸው እንደ ይቅርታ የመጠየቅ እንደገና ደግሞ ሌላውን ትክክለኛውን ገጽታ የማሳየት እያሳዩ ነው። እየተለወጡ የመንግስትን ትኖች ፌስ ቫሊውም ባይሆን ካለው ተጨባጭ ሁኔታ ተነስተው የማረም የማስተካከል እርምጃ እየወሰዱ ይሄ የሆነው ፕሬሽር ስላደረግንባቸው ነው። የሚደርሳቸው ኢሜይል የሚደርሳቸው በትዊተር በሌሎች ማህበራዊ ሚዲያዎች ላይ የሚደርሳቸውን ትን የእነሱንም ራሳቸውን ተአማኒነታቸውን ጥያቄው ስላስገባቸው ይታረማሉ፣ ይስተካከላሉ ነው የሚ
አቶ ብርሃን አቶ ይልማ ባቀረቡት ላይ የሚያክሉት ካለ
አይንክ አቶ ይልማ ጥሩ አድርጎ አቅርቦታል። ሜቢ ትንሽ ማከል ቢያስፈልግ ምንድን ነው በአሁኑ ጊዜ ኢትዮጵያ ውስጥ ያለው ፖለቲካ ምን መልክ እንዳለው በህዝብና በመንግስት መካከል ያለው ግንኙነት ምን እንደሆነ ብዙ በደንብ የተገነዘቡ አይመስለኝም። ሁለተኛ ከሚያገኙት ኢንፎርሜሽን በመነሳት የኢትዮጵያ መንግስትና የኢትዮጵያ ህዝብ የትግራይ ህዝብ ጠላት አድርገው የመገመትና እርዳታ እስከመከልከል ድረስ እንደሚኬድ ከዛም አልፎ ሌሎች የሰብአዊ መብት ገፈፋዎች የሪቬንጅ አካሄዶች እንደሚሄድ አድርገው ሊገምቱ ይችላሉ ብዬ አስባለሁ። እና ትልቁ ቁም ነገሩ ምንድነው? የተወሰኑ የጥቂት ግለሰቦችና ቡድን ጉዳይ መሆኑን የኢትዮጵያ መንግስትም ይሁን የኢትዮጵያ ህዝብ ለትግራይ ህዝብ ምንም አይነት ጥላቻ የሌለው መሆኑን ማስገንዘብ ነው ትልቁ ነገር የሚመስለኝ። ሁለተኛው ደግሞ ሌላው ግራውንድ የሚሰራው ስራ ነው። ግራውንድ መንግስት ለትግራይ በተለይ በተጎዱ አካባቢዎች በዚህ በአማራና በትግራይ አካባቢ ባለው በአፋርና በትግራይ አካባቢ ባለው ሁኔታ የተጎዱ ሰዎችን ለመርዳት የሚያደርገውን ነገር ትራንስፓረንት በሆነ መልክ ማሳየት ከቻለ ኢቨን የውጭ ሰዎች ሁሉ መጥተው እንዲያዩት አክሰስ ማዘጋጀት ቢችል የውጭን ፖለቲካ በጣም የሚቀይረው ይመስለኛል። ቅድም እንዳልከው የቴሌኮሙኒኬሽን ችግር ስላለ ሊሆን ይችላል፣ ግን መንግስት አቅም ያለው ይመስለኛል። ይሄንን አልፎ ፊዚካሊ ሰዎችን አምጥቶ ቦታው ላይ ወስዶ ማሳየት የሚችል አለበለዚያም ደግሞ ባሏቸው ሪፕሬዘንታቲቭስ አማካኝነት ጉዳዮችን እንዲያዩ ማድረግ ይሄ በርቀት የኢትዮጵያን መንግስትም ይሁን ህዝብም ይሁን ስም ለማጥፋት የሚደረገውን ሂደት ሁሉ የሚቆርጥ ይመስለኛል እና በዚህ አይነት ትልቁ ነገር በተግባር ማሳየት መቻሉና ያን ተግባር ደግሞ ትራንስፓረንት ማድረጉ ችግሩን ሁሉ የሚቀርፈው ይመስለኛል።
መልካ ግራና ቀኝ ያሉት ዝግቦች ባሻገር ያለውን እውነታ ለብዙዎች በሚረዳ መልኩ ወደፊትም በሚያስኬዱ አቅጣጫዎች ላይ ተለቅ ያለ ግንዛቤ እንዲፈጠር በዚህ ሰዓት የሚከታተሉን አድማጮች ስብርሳቸው እንዲወያዩበት ወደፊት የሚያራምዱና የተሻለ ሁኔታ የሚፈጥሩ መላዎች ላይ የየበኩላችሁን አስተያየት እንድትሰጡ የጋበዝናችሁና ይሄን የብጭቱን መጠናቀቅ ተከትሎ አንዳንዶች አዲስ የታሪክ ምዕራፍ በኢትዮጵያ ተጀመረ ሲሉ ይጽፋሉ፣ ይናገራሉ፣ ከፍ ያለ ተስፋ ያታደሩ ይመስላል። ቀደም ብለን ባነሳነው የህዋት መሪዎች ባቀረቧቸው አስተያየቶች ደግሞ እንዲያውም በአንደኛው ምልልስ ላይ ተራዘመ ውጊያ የማዳከም ቅድመ ያዛቸው ነው እየተናገሩ ያሉት። አቶ ጌታቸው ረዳ ሰጡ ከተባለው አስተያየት ይልቁን ደግሞ ሰሜኑ ኢትዮጵያ በነውጥ ውስጥ እንዲቆይ ሐሳብ ምኖሩን አሁንም ያን ለማድረግ አቅም እንዳላቸው ነው ለጠ ያለው። ከዚህ አንጻር በርግጥ ይሄ ኢትዮጵያውያን ባለፉት 2 አመታት ውስጥ እንዳየነው ዘውግ ለይቶ በተነጣጠረ ጥቃት እጅግ በከፋ ግጭት ውስጥ ኢላማ የሚሆኑ ሰዎች የሌሉባት ወደ ሰላምና መረጋጋት የምትመጣ የህዝቦቿን ህይወት ለማሻሻል የሚደረጉ ጥረቶች የዲሞክራሲ መንገድ የሚጀመርበት በዚያ መንገድ የሚዘለቅበት አዲስ ምዕራፍ ነው ብላችሁ ታምናላችሁ ወይስ ቀደም ብዬ እንደገለጽኩት በህዋት መሪዎች እንደተገለጸው ወደ ባሰ ትርምስ ውስጥ የምትገባ አገር ትሆን?
አድማጮች ውይይቱ አልተቋጨም። ተከታዩን ቀሪ ውይይት አሉላ በነገው ምሽት በራዲዮ መጽሔት ፕሮግራሙ ይዞ ይመለሳል። አሁን አሉላና እንግዶቹን እናመሰግናለን። ሙሉ ውይይታቸውን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ክብራትና ክብራን አድማጮቻችን ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራሙን የመራልን ንጉሱ ታምሬ ነው። አብራችሁን ስላመሻችሁ እናመሰግናለን። በደህና አደሩ።